Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት ጥር 22 2014 ዓ.ም ምረት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በመስተንግዶ አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ እሁድ ዕለት ለ21ኛ ጊዜ በአዲስ አበባ አካሄደው ውድድር ላይ በጀመረው የአረንጓዴ ዘመቻ ከ350 ኪሎ ግራም በላይ የሚመዝን ደረቅ ቆሻሻ ተሰብስቦ እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሄዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉ ና የህብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻና ጅማሬው ያመጣው ውጤት ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር ዳግም ተሾመ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል።
የኤሌክትሪክ መኪናዎችን መጠቀም በዘመቻች ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይችላሉ። የኛ ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪኖች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው። አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ የአክሴሲቢሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ግን አሁን በጣም በቅርበት መኖርም የለበትም። ግን ደግሞ አማራጮች አሉ። ይሄ የተኳስኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከ2000 ዓመተ ምህረት በፊት የተመረቱ መኪኖች፣ በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ ያው የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውም ይቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሀዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው መልእክት ስንነግር 20,000 ሰው ብቻ አይደለም ይሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰቡ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋልና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 አመታት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደሚመስልና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን በታላቁ ሩጫ የኦፕሬሽን ዳይሬክተር ከሆነው ዳግም ተሾመ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ።
የኤሌክትሪክ መኪናዎችን መጠቀም በዘመቻችሁ ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይችላል። የኛ ውድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ። አሁን ሳይኖር መማር ከጀመሩ አክሰሲቢሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይሄ አሁን በጣም በቅርበት መኖርም የለበትም፣ ግን ደግሞ አማራጮች አሉ። ይሄ የተኳስኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከ2000 ዓ.ም በፊት የተመረቱ መኪኖች፣ በነዳጅ የሚሰሩ መኪኖች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 አመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ወዳ ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀልልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውም ይቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሀዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው ስን ነገር 20,000 ሰው ብቻ አይደለም ይሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋል። እና ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው።
እኔም አመሰግናለሁ።
Sila bikir sakash bami garmu tuwto tishma u masitesh ma asra dostor sakash walking about kilun indita fitenyar kash pouda uda matotish zurae akapak namsis kau pada pahu pata gatash sare ma brash nash darau shantarar wanzai kish befafa chapa flash ba wudi kitala kitalo tishti rash nafsi ya gachi ifone ndami bani yata sayamshi inda kochi kutirande maskari adirgash depe ansamanchi uli gize banki dikabe nakfashi mani mkaere neda sila fikir satash bani karmu tu wopto tishi mauma sitesh basra dostor sagash wokina ba kilu nendi kapite nyankash pouka gama toki zurae akapak namsis kao baga pahu bata gaptak sare ma prashnashi patro hebu ostana nyanna dakibir zinna shodnya lanka ikiko pat ala mat pat mata kemiskatta imbota kabareta etiopia we no ban andina dat kriki breni chari ara no karsa pata patari noru silus sama pajoro pajoro uli gize banki dikabe nakfashi mani mdaele leda sila fikir satash bani karmu tuwopto tishima umasitesh basra dostor sagash wokina ba kilun indita fitenyarkash pouda uda matotish zurae akapak namsis kao baga pahu bata gaptak sare ma brash nashi mamaye mamaye bobo mamaye bobwai Ethiopia yellow wamwamwa antilo yamilo mamaye mamaye yellow wamwamwa antiye ngobobo iwotisha na unyi batame yanti my god ni mamaye bo
ቁርጫ የኦፕሬሽን ዳይሬክተር የሆነው ዳግም ተሾመ ጋር የነበረንን ቆይታን የተከታተላችሁት ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና መሰናዷችን
ይቀጥላል። አሁን ወደ ተከታዩ መሰናዷችን እንለፍ። ገና በለጋድሚዋ የቤተሰቧን ህይወት ለማሻሻል ስትል ወደ ትዳር የገባችው ወይዘሮ መሰረት አዛገ በልጅነቷ የልጅናት ብትሆንም ኑሮን ታግላ ራሷን አብቅታለች። ነገር ግን በለጋድሜ የልጅናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሐድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው ራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየጣረች ነው። ኤደን ገረመው ከወይዘሮ መሰረት ጋር ቆይታ አድርጋ ተከታዩን አሰናድታለች።
ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ጀምር ብላ ነበር የሚሰራው። እናቴ ቤት መቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን ትምህርት ቤት በመኪና እየሄድን ምናምን ነበር ምንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ ትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠር ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነቁና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 አመቴ ማለት በ16 አመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጅን እያያዝኩ እናቴ ጋር እየወሰድኩ እንደውም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን የችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ሴቶችና ህጻናትን ህይወት መሰረት ለማሳየት የተቋቋመ ሀገር በቀል ድርጅት ነው። ሴቶች ተገዳ ወይ ተታላ በወጣትነት እድሜዋ ልጅ የወለደችና በመውለዷ ምክንያት አላማዋ የተናጠረች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሐድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉ እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጀምሮ ኤች አይቪ ኤድስ፣ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማፈስ መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንድ ሺ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ። ያችን እናት ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህፃናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድርና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ ከዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ክራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁ። እስጢፋኖስ አገኘችኝ። ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ካቢ አድርጋልኛለች፣ አልባሳት ሰጣኛለች፣ ብዙ ነገሮችን አድርጋልኛለች። የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። ተለይ ሳሰልጥነኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው መጀመሪያ አንድ ሺ 500 ማለት ነው። በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ችርቻር ችርችራለሁ፣ ቆሎ ሸጣለሁ፣ በዛች በዛች ነገር ታሪክ ለውጣልኝ አለች ለኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
በተመሳሳይ የሁለት ልጆች እናት የሆነችው ና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና 2 ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች።
ከዛሬ 10 ዓመት በፊት የሁለት ልጆች እናት ሆኜ ያው በትዳር ዓለም ከባሌ ስለተጣለሁ እንደገናም ደግሞ አንደኛዋንም ልጅ እናቴ ስለሞተች የሚያሳድግልኝ እንደሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው ጎዳና ላይ መውጣት በበኩላግኛ በወረዳ ደረጃ ነው በቀበሌ ተተመለመሉ ሴቶች እሷን ካገኘኋት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና፣ የልጆች መያዣ ስልጠና፣ የንግድ ስልጠና፣ እነዚህ ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ 1500 ብር ሻርፕ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችንም ህይወት በማስተካከል ትልቅ ለውጥ ነው ያመጣሁት በባህሬም በልጆችም ላይ በራሴም ላይ። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ይከፈቱላቸው ይከፈልላቸዋል። ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል። ይታከማሉ በግል ሆስፒታሎች ውስጥ ነው የምታከመው። ስለዚህ ምንም ነገር ሳይጎልብኝ ነበረ ስገለገለ የነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን አቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛለሁ ይላል። ምክንያቱም እኔ ያሳለፍኩትን ታሪክ እህቶች እንዳይደግሙት እያደረግኩ ስለሆነ በጣም ደስተኛ ነኝ።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ግን አሁን ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰናይ የወደ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቁመውን የአንድ ሺ ግላንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና 5000 ዶላር ቢያንስ እንደ ፈረንጅ ፕሮቆጣጣ ኤፕሪል 5 የሚጀምር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው።
ሰዎች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አደናቻ መሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሳይበለን መልካም ነው።